ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ።
ከኦሮሚያ ክልል ባገኘሁት መረጃ መሰረት ጥቃት የደረሰባቸው ሰዎች ቁጥር 338 ነው።
የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ነው የሰማችኋቸው። ለሙሉ ዘገባው በዕለቱ አብይ ርዕስ ይመለሳሉ። ሐሙስ ሰኔ 23 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሬስ ሪገስ ነው። ሰዓቱ የዓለም ዜና አቅራቢ ቆንጅት ታየ ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ውስጥ ፈጽማለች የተባሉ የሰብአዊ መብቶች ጥሰቶችን እንዲያጣሩ የተሰየሙ የተባበሩት መንግስታት ድርጅት መርማሪዎች አዲስ አበባ እንዲገቡ ፈቃድ ማግኘታቸውን ዛሬ ሐሙስ አስታወቁ። ወደ ሌሎች የሀገሪቱ አካባቢዎችም ለመግባት እንዲፈቀድላቸው ጠይቀዋል። የድርጅቱ የሰብአዊ መብቶች ምክር ቤት ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ተፈጽመዋል የተባሉ ጥሰቶችን የሚመረምር በየዓመቱ የሚታደስ ስልጣን የተሰጠውና ሶስት የሰብአዊ መብቶች ጉዳዮች ከፍተኛ ባለሙያዎች ያሉበትን አጣሪ ኮሚሽን ባለፈው ታህሳስ መሰየሙ ይታወሳል። የኮሚሽኑ ምርመራ ትኩረት የሆኑት የሰብአዊ መብቶች፣ የሰብአዊነትና የስደተኛ ሕግጋት ጥሰቶች እና በደሎች አሁንም በግጭቱ ውስጥ እየተሳተፉ ባሉ የተለያዩ ወገኖች ያለምንም ተጠያቂነት መቀጠላቸው እንደሚያሳስባቸው የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ ለምክር ቤቱ ባደረጉት ንግግር አመልክተዋል። አክለውም የኢትዮጵያ መንግስት በግዛት ውስጥ የሚፈጸሙ ጥሰቶችን የማስቆምና ተጠያቂዎችን ለፍርድ የማቅረብ ኃላፊነት እንዳለበት ኮሚሽኑ አበርትቶ እንደሚያሳስብ መግለጻቸውን አዣንስ ፍራንስ ፕሬስ ዘግቧል። ኦሮሚያ ክልል ውስጥ የተፈጸሙትን ጨምሮ በሰላማዊ ሰዎች ላይ የሚደርሱ የጭካኔ አድራጎቶች በጥልቅ አሳስበውናል ሲሉ ሊቀመንበሯ አክለው ተናግረዋል። ሲቪሎች ላይ የሚደርሱ ጥቃቶችን የሚያቀጣጥል የጥላቻ ንግግርና በጎሳ ማንነትና በጾታ ላይ የተመሰረቱ ጥቃቶች እንዲፈጸሙ ቅስቀሳ ማካሄድ የጭካኔ ወንጀል አድራጎቶችን እንደሚያስከትሉ እንደ ቅድመ ማስጠንቀቂያ የሚወሰድ ነው ብለዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የተቋቋመው መርማሪው ኮሚሽን በግጭት ውስጥ በሚሳተፉት በሁሉም ወገኖች ተፈጽመዋል የተባሉትን ጥሰቶች የሚመረምር ሲሆን የሽግግር ፍትህና የብሔራዊ እርቅ መመሪያም በማዘጋጀት ላይ መሆኑን ዘገባው ጨምሮ አመልክቷል። ከኢትዮጵያ የፍትህ ሚኒስትር ጋር ባለፈው ግንቦት የተገናኙት የመንግስታቱ ድርጅት መርማሪዎች ግጭት በተካሄደባቸው የሀገሪቱ አካባቢዎች የመብቶች ጥሰቶች ሰለባዎች ናቸው የተባሉ ሰዎችን ለማነጋገር ፈቃድ የጠየቁ ሲሆን አዲስ አበባን ለመጎብኘት ከኢትዮጵያ መንግስት በኩል አዎንታዊ ምላሽ ማግኘታቸውን የኮሚሽኑ ሊቀመንበር አስታውቀዋል። ሊቀመንበሯ አክለውም አዲስ አበባ ላይ በምናደርገው ውይይት መርማሪዎቻችን ጥሰቶች ወደ ተፈጸሙባቸው አካባቢዎች መግባትና ከተጎጂዎችና ከማኞች ጋር ለመነጋገር እንዲችሉ ፈቃድ ያገኛሉ ብለን ተስፋ እናደርጋለን ብለዋል። በኮቪድ-19 ምክንያት በጠና ታመው የከፍተኛ ሕክምና ክትትል እየተደረገላቸው ያሉ ሰዎች ቁጥር ባለፉት 3 ሳምንታት ውስጥ ከ36 ወደ 70 ማሻቀቡን የጤና ሚኒስቴር አስታወቀ። የሰው መዘናጋትና ቫይረሱ ጠፍቷል በሚል የተሳሳተ አስተሳሰብ ምክንያት አለመጠንቀቅ ለኮሮና ቫይረስ ስርጭት በእጥፍ ማሻቀብ ምክንያት መሆኑን ሚኒስቴሩ አሳስቧል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
የኮሮና ቫይረስ መዛመት ላለፉት ወራት ቀንሶ እንደነበርና ከ6 ሳምንታት ወዲህ ግን በኮቪድ-19 የሚታመሙ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴር ገልጿል። በተለይ ከ3 ሳምንታት ወዲህ ለቫይረሱ የሚጋለጠው ሰው ቁጥር ማሻቀቡንና በጽኑ የታመሙ ሰዎች ቁጥር በእጥፍ መጨመሩን የሚኒስትሩ የኮሙኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ ተናግረዋል።
በጽኑ ህሙማን ቁጥር በአማካይ እስከ 70 የሚሆኑ ሰዎች በጽኑ ህሙማን ላይ ነበሩ። ይሄ እየጨመረ መምጣቱን ያሳያል። ከዚህ በፊት የኮቪድ-19 የህክምና ማዕከላት አብዛኛው ቦታ ላይ የተያዙ ሰዎች ወደ ማዕከላት የሚገቡ በመቀነሱ ምክንያት የቀነሰበት ሁኔታ ነበረ። አሁን ላይ ግን ይሄም በቀን ወደ ቀን እየጨመረ እንደመጣ ነው የሚያሳየው። ቫይረሱ የመያዝ የሚጣለን ስናይ እስከ 12% በላይ ነው አሁን ላይ መረጃ የሚያሳየው ማለት ነው።
ህብረተሰቡ ቫይረሱ እንደጠፋ አድርጎ ማሰቡና መዘናጋቱ ለስርጭቱ መጨመር አመቺ ሁኔታ መፍጠሩን የጠቆሙት ዶክተር ተገኔ የአሁኑን ሁኔታ መግታት እንዲቻል አገልግሎት ሰጪ ተቋማትና ህብረተሰቡ አስፈላጊ የመከላከያ ዘዴዎችን ሁሉ ስራ ላይ እንዲያውል በብርቱ መክረዋል። 3ኛ ዙር የመከላከያ ክትባት እየተሰጠ መሆኑን ዶክተር ተገኔ ጠቁመው እድሜው ከ12 ዓመት በላይ የሆነ ሁሉ እንዲከተብ አሳስበዋል።
እድሜያቸው 12 ዓመት እና ከዚያ በላይ የሆናቸው ከዚህ በፊት የኮቪድ-19 መከላከያ ሙሉ በሙሉ ክትባቱ ወስዶ 6 ወር የሞላቸው የማጠናከሪያ ቡስተር ዶዝ መውሰድ ይጠበቅባቸዋል።
ኢትዮጵያ ውስጥ በኮቪድ-19 ምክንያት እስካሁን 7530 ሰው መሞቱን ሚኒስቴሩ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ የመከላከያ ሚኒስቴር ስኔክ አይላንድ የተባለውን የጥቁር ባህር ደሴት ለቀናል ሲል አስታወቀ። ሩሲያ ባለፈው የካቲት ዩክሬን ላይ ጦርነቱን በከፈተችበት ወቅት ደሴቲቱን ይዛ ለጥቃቷ መንደርደሪያ አድርጋ ስትጠቀምባት ቆይታለች። ሩሲያ ደሴቲቱን መልቀቋን ያስታወቀችው የዩክሬን ኃይሎች በዚያ ያላትን ይዞታ መደብደባቸውን ተከትሎ እንደሆነ ተነግሯል። ሩሲያ በሰጠችው መግለጫ ደሴቱን የለቀቅኩት የተባበሩት መንግስታት ከዩክሬን የእህል ምርት የሚወጣበት መስመር ለመክፈት የሚያደርገውን ጥረት የማደናቀፍ ፍላጎት እንደሌለን ለማሳየት ነው ብላለች። የዩክሬን መንግስት ሩሲያ ደሴቲቱን መልቀቋን አረጋግጦ የለቀቁት የጦር ሰራዊታችን በወሰደው የተሳካ እርምጃ ምክንያት ነው ብሏል። በሌላ ዜና ብሪታንያ ለዩክሬን የ1 ቢሊዮን ዶላር ተጨማሪ እርዳታ እንደምትለግስ አስታውቃለች። ይህንኑ ተከትሎም የዩክሬን ፕሬዚደንት ዜሌንስኪ ብሪታንያን እውነተኛ ወዳጃችንና የስትራቴጂ አጋራችን በማለት አመስግነዋል። ማድሪድ ላይ የተሰበሰቡት የሰሜን አትላንቲክ ቃል ኪዳን ድርጅት የኔቶ መሪዎች ዛሬ ጉባኤያቸውን አጠናቀዋል። መሪዎቹ ለድርጅቱ የተቀረጸውን አዲስ የስትራቴጂ መርህ አጽድቀዋል። በዚህም የሩሲያ ወራሪነትና ቻይና የደቀነችው ጥልቅ ፈተና እንዲሁም በሁለቱ ሀገሮች መካከል እየተጠናከረ የመጣው ስትራቴጂያዊ ሽርክና ህብረቱ ቅድሚያ ትኩረት ከሚሰጣቸው ጉዳዮች መካከል እንደሚሆን ተመልክቷል። ከሁለተኛው የዓለም ጦርነት በኋላ የተቋቋመው የምዕራብ ሀገሮቹ ወታደራዊ ቃል ኪዳን ድርጅት ሩሲያን በግንባር ቀደምትነት ቀጥታ ስጋት የደቀነች ሲል ለመጀመሪያ ጊዜ መፈረጁ ነው። ይህም ብቻ ሳይሆን ቻይና የኔቶ አባል ሀገሮችን ጸጥታ ጥቅሞቻቸውንና እሴቶቻቸውን እየተፈታተነች ትገኛለች ሲል ለመጀመሪያ ጊዜ አንስቷታል። መሪዎቹ ከዚህም በተጨማሪ ዩክሬን 5 ወራት ያስቆጠረውን የሩሲያ ወረራ ለመመከት ለምታደርገው ጥረት ድጋፍ መስጠታችንን እንቀጥላለን ሲሉ ቃል ገብተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሀገራቸው አውሮፓ ውስጥ ያሏትን ወታደራዊ አቅም እንደምታጠናክር ትናንት አስታውቀዋል። ባይደን በተጨማሪም የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን የስዊድንንና የፊንላንድን ህብረቱን የመቀላቀል ፍላጎት አስመልክቶ የነበራቸውን ተቃውሞ በማንሳታቸው አመስግነዋቸዋል። የእስራኤል ፓርላማ እንዲበተን አባላቱ ዛሬ በሰጡት ድምፅ ወስነዋል። በዚህም የአንድ ዓመት ዕድሜ ያስቆጠረው የጥምር መንግስት የሚፈርስ ሲሆን በሀገሪቱ በአምስት ዓመት ጊዜ ውስጥ 4ኛዋ የሚሆነው ምርጫ መካሄድ ይኖርበታል። ጠቅላይ ሚኒስትር ኔፍታሊ ቤኔት ስልጣናቸውን ለቀው ለጥምር መንግስቱ አጋራቸው ለውጭ ጉዳይ ሚኒስትሩ የር ላፒድ ያስረክባሉ። ምርጫው እንደ አውሮፓውያን አቆጣጠር ህዳር 1 ቀን ሊካሄድ የታቀደ ሲሆን ከዋና ዋናዎቹ ተፈካካሪዎች መካከል ላፒድና የቀድሞ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ይገኙባቸዋል ተብሎ ይጠበቃል። ኔፍታሊ ቤኔት ግን እንደማይወዳደሩ ከወዲሁ አስታውቀዋል። በመጨረሻም በድምጻዊ ሀጫሉ ሁንዴሳ ስም የተሰየመው የሽልማት ስነ ስርዓት ትናንት በአዲስ አበባ መካሄዱ ታውቋል። የሽልማት መርሃ ግብሩን ያካሄደው ከተቋቋመ አንድ አመት መሆኑ የተገለጸው የሀጫሉ ሁንዴሳ ፋውንዴሽን መሆኑን የፋውንዴሽኑ ስራ አስኪያጅና የአርቲስት ሀጫሉ ባለቤት ወይዘሮ ፋንቱ ደምሰው ገልጸዋል። ዝርዝሩን ፀሐይ ዳምጠው ይዛለች።
በመርሃ ግብሩ ላይ ሻማ ማብራትን ጨምሮ አርቲስቱን የሚዘክሩ የተለያዩ ስነ ስርዓቶች ሲከናወኑ በተለያዩ የሙዚቃ ዘርፍ የተመረጡ እውቅና አዳዲስ የአፋን ኦሮሞ ሙዚቃ አቀንቃኞች ሽልማት አግኝተዋል። ዘሪሁን ወዳጆ፣ ኢብራሂም አደምና ሀሎ ዳዌ ከነባሮቹ መካከል እንዲሁም ዮሰን ጌታውንና ሌሎች ወጣት አርቲስቶች የሽልማቱ ተቋዳሽ ሆነዋል። አርቲስት አሊ ብራ የእድሜ ዘመን ተሸላሚ ሆኗል። ወጣት የፎቶ ባለሙያዎችና አቀናባሪዎችም ሽልማት አግኝተዋል። የሀጫሉ ሁንዴሳ አዋርድ በአፍሪካ ደረጃ እንዲካሄድ አቅደው እየሰሩ እንደሚገኙ ወይዘሮ ፋንቱ ገልጸዋል። ሀጫሉ ሁንዴሳ ከሁለት ዓመት በፊት በአዲስ አበባ ውስጥ በሰው እጅ መገደሉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአማርኛ ዝግጅታችንን ነው። ሐሙስ ሰኔ 23 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ ቅንብሮች አስተናጋጃችን አባየሁ ገበያው ናት። በቀጥታ ስርጭት ምስልና ድምፅ አቀናባሪው ራም ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናቀናው። በወለጋው ጥቃት የተገደሉት ሰዎች ቁጥር 338 መሆኑን የጠቅላይ ሚኒስቴር ጽህፈት ቤት አስታወቀ። ሰሞኑን በምዕራብ ወለጋ ዞን ጊምቢ ወረዳ የተፈጸመውን ጥቃት አስመልክቶ እስከ ትናንት ድረስ ከኦሮሚያ ክልል የደረሳቸው መረጃ 338 ዜጎች መገደላቸውን እንደሚያሳይ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። በጥቃቱ ሕይወታቸውን ላጡ ወገኖች ሐዘናቸውን የገለጹት የፕሬስ ኃላፊዋ ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ ናቸው ሲሉም ተናግረዋል። ጸጥታን የማስከበር ተግባር በተፈጥሮ ለየዕለት የህዝብ ግንኙነት ስራ የሚውል እንዳልሆነ በመጠቆም ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልእኮውም ውጤት እንዲያመጣ ሊታመንበት ይገባል ነው ያሉት። በሌላም በኩል ኢትዮጵያ በሰሜኑ የአገሪቱ ክፍል ያለውን ግጭት ለመፍታት በአፍሪካ ህብረት ለሚመራ የሰላም ሂደት እጅግ ቁርጠኛ ናት ሲሉ የፕሬስ ኃላፊዋ አስረድተዋል። ህወሓት በበኩሉ በኬንያ መንግስት ሰብሳቢነትና አስተናጋጅነት ለሚካሄድ ውይይት ከፍተኛ የልዑካን ቡድን ለመላክ ዝግጁ መሆኑን አስታውቆ ነበር። ስለዚህ የተጠየቁት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ የኬንያው ፕሬዝዳንትም በአፍሪካ ህብረት የሚመራውን የሰላም ጥረት ይደግፋሉ ነው ያሉት። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ ቢለኔ ስዩም ለውጭ መገናኛ ብዙሀን የሰጡትን ይህን መግለጫ የተከታተለው እስክንድር ፍሬው እንደሚከተለው ያቀርበዋል።
ዛሬ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የተሰጠው መግለጫ በኦሮሚያ ክልል ጊምቢ ወረዳ ቶሌ ቀበሌ ሰሞኑን ከተፈጸመው ግድያ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ማብራሪያውን የጀመሩትም በዚህ ጥቃት ለተገደሉ ዜጎች ሀዘናቸውን በመግለጽ ነው። በጥቃቱ በመቶዎች የሚቆጠሩ ሰዎች መገደላቸውንም የፕሬስ ኃላፊዋ አስታውቀዋል።
ከኦሮሚያ ክልል ባገኘሁት መረጃ መሰረት ጥቃት የደረሰባቸው ሰዎች ቁጥር 338 ነው።
የተፈጸመውን ድርጊት ለመግለጽ አንዳንዴ ቃላት ያጥራሉ ያሉት የፕሬስ ኃላፊዋ መንግስት ያንን የጭካኔ ድርጊት ተከትሎ የተፈጠረውን ንዴትና ተስፋ መቁረጥ እንደሚረዳም ጠቁመዋል። የተለያዩ የተቃዋሚ ፓርቲዎች ሰኔ 11 በጊምቢ ወረዳ ከተፈጸመው ግድያ በኋላ ባወጧቸው መግለጫዎች ዜጎችን ከጥቃት አልታደገም በሚል መንግስትን ተችተዋል። በመንግስት የሚወሰዱ እርምጃዎች ሁልጊዜ በአደባባይ የሚገለጹ እንዳልሆኑ ያስታወሱት የፕሬስ ኃላፊዋ ግን ከሰሞኑ ጥቃት በፊትም ሆነ በኋላ በትኩረት እየተሰራ መሆኑን ገልጸዋል።
I want to emphasize here that the peace and security remains a key.
ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ መሆናቸውን በአትኩሮት መናገር ፈልጋለሁ። ጸጥታን የማስከበር ዝርዝር ተግባር በተፈጥሮ ለየዕለት የህዝብ ግንኙነት ስራ የሚሆን አይደለም። እናም የተወሰኑ ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልኮም ውጤት ያመጣ መሆኑ ሊታመን ይገባዋል።
የዛሬው የጠቅላይ ሚኒስትር ጽፈት ቤት መግለጫ መንግስት የሰሜን ኢትዮጵያውን ግጭት በሰላማዊ መንገድ ለመፍታት እንቅስቃሴ መጀመሩን ካስታወቀ በኋላም የመጀመሪያው ነው። እናም ከዚህ የሰላም ሂደት ጋር የተያያዙ ጥያቄዎች በጋዜጣዊ መግለጫው ከተነሱት መካከል ነበሩ። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት መንግስት ለሰላማዊ አካሄድ ያለው አቋም አዲስ አይደለም። ከዚህ አንጻር ጦርነቱ ከመጀመሩ በፊትም ሆነ በጦርነቱ ወቅት ተደረጉ ያሏቸውን ጥረቶች ጠቅሰዋል። አሁን ይፋ የተደረገው የሰላም ሂደት ከኢትዮጵያ አንጻር የሚመሰረትባቸውን መርሆችም አብራርተዋል።
Principle clear one is the respect for the constitutional.
የመጀመሪያ መርህ የኢትዮጵያን ህገ መንግስት ስርዓት ማስከበር ነው። ሁለተኛው የኢትዮጵያን መሰረታዊ ብሔራዊ ጥቅም መጠበቅ አለበት የሚል ነው። እና ሶስተኛው የአፍሪካ ህብረት የሂደቱ አመቻች መሆን እንዳለበት የተመለከተው ነው።
የኢትዮጵያ ገዢ ፓርቲ የሆነው ብልጽግና ፓርቲ በሰሜኑ የአገሪቱ ክፍል ሲካሄድ የነበረው ግጭት በሰላማዊ መንገድ እንዲፈታ መወሰኑን ያስታወቀው ሰሞኑን ነው። ይህንን ውሳኔ ተከትሎም ከህወሓት ጋር ሊደረግ በሚችል የሰላም ውይይት የሚሳተፍ የተደራዳሪዎች ቡድን ይፋ ተደርጓል። የሰላም ውይይቱ በአፍሪካ ህብረት ጥላ ስር መሆን እንዳለበትም የኢትዮጵያ መንግስት አስታውቋል። ህወሓት ግን በሀገራዊው ተቋምም ሆነ የተቋሙ የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ ላይ እምነት እንደሌለው ጠቁሟል። ኦባሳንጆ ከኢትዮጵያ ጠቅላይ ሚኒስትር ጋር ቅርበት እንዳላቸው በመግለጽም ነው ጥያቄ ያነሳው። ይህም ሆኖ ተአማኒነት ባለው ገለልተኛ በሆነና መርህ ባለው የሰላም ውይይት ላይ እንደሚሳተፍ አስረድቷል። በኬንያ መንግስት ሰብሳቢነትና አስተናጋጅነት ለሚካሄድ ውይይት ከፍተኛ የልዑካን ቡድን ለመላክ ዝግጁ መሆኑንም ጠቅሷል። የሰላም ውይይቱ በኬንያ ሰብሳቢነትና አስተናጋጅነት እንዲካሄድ በሚፈልገው የህወሓት አቋም ላይ አስተያየት የተጠየቁት ቢለኔ ስዩም የኬንያው መሪም የአፍሪካ ህብረትን ጥረት እንደሚደግፉ ነው ያብራሩት።
ኢትዮጵያ በአፍሪካ ህብረት ለሚመራ የሰላም ሂደት ቁርጠኛ ናት። የኬንያን ፕሬዝዳንት በተመለከተም እኔ ባለኝ መረጃ እሳቸው በአፍሪካ ህብረት የሚመራውን የሰላም ጥረት ሙሉ በሙሉ ይደግፋሉ። እሳቸው የኢትዮጵያ ወዳጅ ናቸው። እሳቸው በቀጠናው እንዳሉ ሌሎች ተዋናዮች ሁሉ በአገራችንና በቀጠናው ሰላም እንዲሰፍን ይፈልጋሉ። እንደ ኢትዮጵያውያን የምንመለከተው ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን በመርህ ላይ የተመሰረተ አካሄድም ይደግፋሉ። በተለይ ከሰላምና ጸጥታ ጋር በተያያዙ ጉዳዮች
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ሰሞኑን ባወጡት መግለጫ ለኦባሳንጆ የሰላም ጥረት ያላቸውን አድናቆት ገልጸዋል። ዓለም አቀፉ ማህበረሰብም በአፍሪካ ህብረት የሚመራውን የሰላም ጥረት መደገፉን እንዲቀጥል ሙሳ ፋኪ መሐማት ጥሪ ማቅረባቸው ይታወሳል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለተከታዩ የመጽሔት ርዕስ ደግሞ ወደ አፋር እናቀናለን። በአፋር ካምፖች ውስጥ የሚገኙ የትግራይ ተወላጆች በአፋጣኝ እንዲለቀቁ ሲል ኢሰመኮ ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአፋር ክልል ሰምራና አጋቲና ካምፕ ውስጥ ተይዘው የሚገኙ ሰዎች ያለ ቅድሚያ ሁኔታ በአስቸኳይ እንዲለቀቁ ሲል ነው የጠየቀው። ሰዎቹን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው ያለው የአፋር ክልል መንግስት በበኩሉ ከነበሩበት ሰብስበን ያመጣናቸውም ለደህንነታቸው ስንል ነው፣ አሁንም አደጋ እንዳይደርስባቸው እየጠበቅናቸው ነው ብሏል። ኮሚሽነር ዳንኤል በቀለ በበኩላቸው በብሔር ማንነት ላይ የተመሰረተ ህገ ወጥና የዘፈቀደ እስር በመሆኑ በአፋጣኝ ሊለቀቁ ይገባል ሲሉ ነው ያሳሰቡት። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
ከአብዓላ ከኮነባና ከበረሐሌ የመጡ ወደ 9000 የሚጠጉ የትግራይ ተወላጆች ከታሳስ 2014 ዓመተ ምህረት ጀምሮ ሰመራና አጋቲና ካምፖስ ተይዘው እንደሚገኙ ያረጋገጠው የኢትዮጵያ ሰብአዊ መብቶች ኮሚሽን ካምፖቹ ውስጥ የሰብአዊ እርዳታና የሕክምና አገልግሎቶች አቅርቦት እጅግ ውስን መሆኑን ጠቅሶ በካምፑ በተከሰተ ወረርሽኝ መሰል በሽታ ለህይወት መጥፋት ጭምር ምክንያት እንደሆነ አረጋግጧል። ባለፉት 5 ወራት ውስጥ በሰመራ ካምፕ ብቻ በበሽታ ህይወታቸው ያለፉ ሰዎች እንዲሁም ካምፑ ውስጥ በወሊድ ወቅት ልጅ የሞተባት እናት መኖራቸውን ኮሚሽኑ ያገኘውን መረጃ ጠቅሶ ይፋ አድርጓል። ቤተሰቦቿ የአእምሮ መረበሽ ደርሶባታል በሚል በሰንሰለት አስረው ያስቀመጡት ወጣት ሴት፣ እስከ 10 የሚደርሱ ከባድ ቁስል ያለባቸው ሰዎች፣ የአእምሮ እድገት ውስንነት ያለባቸው 5 ህጻናት እንዲሁም የቆዳ በሽታ ወረርሽኝ ነው በተባለ በሽታ የተጠቁ ከ4 እስከ 5 ዓመት እድሜ መካከል የሚገኙ ህጻናት በእነዚሁ ካምፕ ፖች ውስጥ እንደሚገኙ በመግለጫው የጠቀሰው ኮሚሽኑ ሰዎች ወቅታዊና ተገቢ ህክምና ባለማግኘታቸው የቆዳ ወረርሽኝ የተባለው በሽታ ወደ ሌሎች ሰዎች በመዛመቱ አጠቃላይ ደህንነታቸውና ህይወታቸው ጭምር አደጋ ላይ መውደቁን ለመረዳት ተችሏል ብሏል። 3 ፖለቲከኞች ሁኔታው ስላሳሰባቸው ለኮሚሽኑ ማሳወቃቸውንና የኮሚሽኑ የአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ በሰመራ ማቆያ ስፍራዎች ያሉት የትግራይ ተወላጆች ለህይወታቸው በሚያሰጋ ሁኔታ ውስጥ እንደሚገኙ መግለጻቸውን ማክሰኞ ዕለት መዘገባችን ይታወሳል። ይህንንም ተከትሎ ትላንት ምላሽ የሰጡን የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ሰዎቹን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው፣ ከነበሩበት ሰብስበን ያመጣናቸውም ለደህንነታቸው ስንል ነው፣ አሁንም አደጋ እንዳይደርስባቸው እየጠበቅናቸው ነው ብለዋል።
ትቤለፍ ወራሪ ኃይል የአፋርን ክልበትረሱ ዞን በተቀናጀና በታቀደ መሰረት ውጊያውን እየመራ በመጣበት ጊዜ አንዳንድ አባላት አካባቢ የነበሩ ከነ ትደለፍ ጋር የተባበሩ አንዳንድ አካላት እንደነበሩ የሚታወስ ነው። ነገር ግን አብዛኛው ህጻናት፣ እናቶች፣ አዛውንቶች እና ሌሎች ንጹሐን የሆኑ እዛ በተፈጠረው ችግር ውስጥ ትግራይ በመሆናቸው ብቻ ጥቃት እንዳይደርሳቸው፣ የጉዳት ሰለባ እንዳይሆኑ የክልሉ መንግስት በከፍተኛ ኃላፊነት ስሜት ከአብዓላ ሰመራ 400 ኪሎ ሜትር አምጥተናቸው በስነ ስርዓት የተሻለ በተባለው ቦታ ላይ አሳርፈን እነሱ ደግሞ ከውጭ አካላት ጉዳት እንዳይደርስባቸው ቀን ከሌት የሚጠብቃቸውን ጸጥታ ኃይል መድበን ከአፋር ተወላጅ ቅድሚያ በመስጠት ለእነሱ ውሃ፣ ምግብ፣ ሌሎችን ያለን አቅም በማቅረብ ላለፉት 7 ወራት እያስተናገድን ያለንበት ሁኔታ ነው ያለው።
ሆኖም በጉዳዩ ላይ ማብራሪያ የሰጡትን ኮሚሽነር ዳንኤል በቀለን ጠቅሶ ትላንት ከሰዓት መግለጫ ያወጣው ኢሰመኮ በአፋር ክልል ሰመራና አጋቲና ካምፕ ውስጥ የሚገኙ ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ህገ ወጥና የዘፈቀደ እስር በመሆኑ በአፋጣኝ ሊለቀቁ ይገባል ብሏል። ከግንቦት 15 እስከ 20 ቀን 2014 ዓመተ ምህረት በአፋር ክልል ሰመራ ከተማ በሚገኙ የሰመራና የአጋቲና ካምፖች አደረኩት ያለውን ክትትል ጠቅሶ ኮሚሽኑ ባወጣው መግለጫ የአፋር ክልል የጸጥታ ኃይል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ ለደህንነታቸው ጥበቃና በወንጀል ጥርጣሬ የሚፈለጉ ሰዎችን ለመለየት በሚል ምክንያት የትግራይ ክልል አዋሳኝ ከሆኑ 3 የአፋር ክልል ወረዳዎች የትግራይ ተወላጆችን ሰብስቦ ወደ ሰመራ ወስዷቸዋል ይላል። በክትትሉ ወቅት አሳሳቢ ችግሮች እንዳሉባቸው መለየቱንም በኮሚሽኑ የአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ ለቪኦኤ ገልጸዋል።
ህክምና በፈለጉ ሰዓት እንደማንኛውም ሌሎች ተፈናቃይ ነዋሪዎች እንዲንቀሳቀሱ አይፈቀድላቸውም። እንዲሁም ደግሞ አያያዛቸው በጾታ የተለየ ነው። ከሌሎች ተፈናቃይ ማቆያዎች ወይም ካምፖች በተለየ ሁኔታ ወንድና ሴት በሚል ሁኔታ ቤተሰቦች ተለያይተው የተያዙበት አግባብ አለ።
ኮሚሽኑ በካምፖቹ ውስጥ ያነጋገራቸው ሰዎች ከመኖሪያቸው አካባቢ እንዲወጡና በእነዚህ ቦታዎችም እስካሁን ድረስ እንዲቆዩ የተደረጉት ከፈቃዳቸው ውጭ መሆኑን ገልጿል። የክልሉ ምግብ ዋስትና ጽህፈት ቤት አቶ መሐመድ ግን በዚህ ሀሳብ አይስማሙም።
እዛ ካምፕ ውስጥ ለወንጀል የተጠረጠሩ አንዳንድ ሰዎች እንዳሉ ፖሊስ በሚሰጠን መረጃ እናውቃለን። ነገር ግን አሁን ሁኔታው ስለማይፈቅድ የኢንቨስቲጌሽን ሂደት በሂደት ላይ ነው ያለው። ስለዚህ እዛ ውስጥ ያለ ሌላ ፖለቲካ ዓላማ ያለው ሰው ወይ ሌላ ችግር ያጋጠመው ሰው እንደዛ ሊል ይችላል። ነገር ግን አብዛኛው ሰው እናቶች፣ ህጻናት ለእነሱ ድህንነት ተብሎ እዚህ እንደመጡ በደንብ ይረዳሉ። በግድ መጥተናል፣ ተገደን ነው የመጣ ነው፣ አሁንም ተገደን ነው የምንቆየው የሚለውን ነገር እኔ አልስማማም።
ወይዘሮ ሰላማዊት ግርማይም የህክምና አገልግሎት ውስንነቱን በተመለከተም ኮሚሽኑ ማረጋገጡን ተናግሯል።
ተፈጠረበት ቦታ የከቁጣቸው አንጻር በጣም የተጨናነቀ መሆኑን በዚህም በክልሉ ከፍተኛ ሙቀት መኖሩና አሁን ደግሞ እነዚህ ተላላፊ መሰል በሽታዎች ወረርሽኝ ይመስሉ በሽታዎች በመግባታቸው ከህፃናቶችም አልፎ ወደ አዋቂዎች በሽታዎች ተዛመተበት አግባብና ይህን ህክምና ደግሞ ከፖሊስ አጃቢ ውጭ እየወጡ መታከም የማይችሉበት ሁኔታ በመፈጠሩ እዚህ ላይ ባለው ክስተት እንግዲህ የሰዎች ህይወት ማለፍ መቻሉን ኮሚሽኑ ባረገው ክትትል ለመገንዘብ ችሏል ማለት ነው።
አቶ መሐመድ ስለዚህ ጉዳይ ይህን ብለዋል።
በዚህ መረጃ እኛ እንደ ክልል መንግስት አንስማማም። እዚህ ከመጡ በኋላ በአንድ ካምፕ ለምን ያዛሉ? ይሄ አንድ የአይዲፒ ሴንተር ነው። ሰመራ ማለት አምባሳደሮች እስከ የሀገራት ተወካዮች መጥተው አይተው ጎብኝተው የሚሄድ ቦታ ነው እንጂ የተደበቀ ማጎሪያ ካምፕ አይደለም። ኢትስ ኖት ኤ ካይንድ ኦፍ ኮንሰንትሬሽን ካምፕ።
ሰዎቹ በቀጥታ የሚያነሱት ጥያቄ የምግብ እጥረት፣ የህክምና እጥረት፣ የውሃ ጥምና ወረርሽኝ አለ ይላሉ። ምን ይላሉ በዚህ ዙሪያ?
የክልሉ መንግስት ካሁን በኋላ ምግብ የማቅረብ ውሃ የማቅረብ መጥላ የማቅረብ አቅም የለውም። ከኛ አቅም በላይ ነው። ስለዚህ ለሰብአዊነት ሲባል እነዚህ ሰዎች መረዳት አለባቸው፣ በእናንተ በኩል መቅረብ አለበት የሚል መግባባት ላይ ደርሰን እነሱ ያንን ተቀብለው እስካሁን የሰሩበት ያለው ኃላፊነት ወስደው እያቀረቡ ያሉት የተባበሩት መንግስታት ድርጅቶች እና ዓለም አቀፍ የተራድኦ ድርጅቶች ናቸው። እነሱም በሚኒመም ሌቭል ማግኘት የሚገቡ ሰርቪሶች እያገኙ ናቸው። ዓለም አቀፍ የቀይ መስቀል ኮሚቴ በቂ ምግብ እንዲያቀርብላቸው ተነጋግረን በዓለም አቀፍ የቀይ መስቀል ኮሚቴ እያቀረበላቸው ነው። ነገር ግን ከሙቀት ከአካባቢ ሙቀት አንጻር የሚቀርበውን በተለይ በዓለም አቀፍ ተቋማት በኩል እየቀረበ ያለው ምላሽ ለአፋር ተፈናቃዮችንም ለትግረኛ ቋንቋ ተናጋሪዎችን በቂ አይደለም።
በወንጀል የተጠረጠሩ ሰዎች ካሉ በመደበኛው የወንጀል ፍትህ አስተዳደር ስርዓት የሚታይና በፍርድ ቤት ትዕዛዝ ብቻ የሚፈጸም መሆን አለበት ያሉት ዶክተር ዳንኤል የአሁኑ አያያዝ የህግ መሰረት የሌለው ከመሆኑም በተጨማሪ በካምፑ የሚገኙትን ሰዎች ለተደራረበ የሰብአዊ መብቶች ጥሰት እያጋለጠ በመሆኑ በአፋጣኝና ያለምንም ቅድመ ሁኔታ ሊያበቃ ይገባል በማለት ገልጸዋል። አቶ መሐመድ ሁሴን ደግሞ ሰዎቹ ወደ ቀድሞ መኖሪያቸው መመለስ የሚችሉት በአካባቢው ያለው ሁኔታ ሲስተካከል እንደሆነ ለቪኦኤ ተናግረዋል። ይህ ደግሞ ከ2-3 ወራት ሊወስድ እንደሚችል ገልጸዋል። በካምፖቹ ስላሉት የትግራይ ተወላጆች ብዛት የተለያዩ አሃዞች ይቀርባሉ። የኢትዮጵያ ሰብአዊ መብት ኮሚሽን እስከ 9000 ይደርሳሉ ይላል። የአፋር ክልል በበኩሉ 7800 እንደሆኑ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ በተከታዩ ርዕስ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል የተጀመረው የህግ ማስከበር ዘመቻ የውጭና የውስጥ ኃይሎች ሲል የጠራቸው ኃይሎች ክልሉን ለማፍረስ ያቀዱትን የሽብር ተልዕኮ ያፈረሰ መሆኑን የክልሉ መንግስት አስታወቀ ይላል የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ በወቅታዊ ጉዳዮች ላይ ዛሬ በሰጡት መግለጫ። ሰሞኑን በባህር ዳር ከተማ ተሞክሮ የከሸፈው የሽብር ጥቃት በሌሎች የክልሉ ከተሞችም ለማድረግ የተሞከረ ነው ብለዋል። አስቴር ምስጋናው ተከታትለዋለች።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ የውስጥና የውጭ ጠላቶች ብለው የጠሯቸው ኃይሎች ክልሉን ለማሸበር በቅንጅት እየሰሩ ናቸው ሲሉ ዛሬ በሰጡት ጋዜጣዊ መግለጫ አመልክተዋል። ይህንንም የሽብር ጥቃት የክልሉ መንግስት በጀመረው የህግ ማስከበር ዘመቻ እያከሸፈው መሆኑንም ገልጸዋል። ለአብነት የጠቀሱትም ሰሞኑን በባህር ዳር ከተማ በተለያዩ ቦታዎች የፈነዳውን ቦምብ ነው።
በህግ ማስከበር ውጤት የተገኘው ውጤት የሽብር እንቅስቃሴ ለመፈጸም የሚንቀሳቀሱ ኃይሎችን መልክ ያስያዘ የህግ ማስከበር ስራ ነው የተሰራው። የውጭ ከውጭ ጠላቶቻችን ተልዕኮ ተቀብለው በውጭ የገንዘብ አቅም ስፖንሰር ተደርገው በአቋራጭ የሚመጣ የገንዘብ ምንጭ ከፍተኛ ገንዘብ ተከፍሏቸው ለጠላት እየተላላኩ ያሉ አካላትም ጭምር በህግ እንዳይከበር እንቅስቃሴ ውስጥ ገብተው ለጠላት ምቹ ሁኔታ ሊፈጥሩ የነበሩ ዱላም ያቀብሉ የነበሩ አካላትም ጭምር ከድርጊታቸው ለዚህ እንዳይሳካላቸው ማክሸፍ የተቻለበት ሁኔታ ነው ያለው።
የአማራ ክልል ፖሊስ ኮሚሽን ሰሞኑን በሰጠው መግለጫ ሰኔ 22/2014 ዓ.ም ምሽት ላይ በባህር ዳር ከተማ የሽብር ወንጀል ለመፈጸም ያቀዱ ኃይሎች በአራት ቦታዎች ላይ ቦምብ እንዳፈነዱ ገልጿል። በዚህም 6 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝም ገልጿል። በወንጀሉ ተጠርጥረው የተያዙ ግለሰቦች ቤት ሲፈተሽም 2 ቦምብ፣ 3 ብሬን መሳሪያ፣ 3700 ጥይት፣ 1 ስናይፐር እና 500 ጥይት መገኘቱንና በቀጣይም ተመሳሳይ የሽብር ወንጀል ለመፈጸም የተያዘውን እቅድና መመሪያ የሚያሳይ መረጃ ተገኝቷል ብሏል። ፖሊስ ከዚሁ ሽብር ጋር ግንኙነት አላቸው የተባሉ 14 ተባባሪ አካላት በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑንም ኮሚሽኑ ገልጿል። አቶ ግዛቸው አክለው በህዝብ ጥያቄ የተጀመረው ህግ የማስከበር ዘመቻ በክልሉ የጸጥታው ምክር ቤት እየተገመገመ ተጠናክሮ እንደሚቀጥልም ገልጿል።
ህግና ስርዓት የማስከበሩ ጉዳይ አሁንም ተጠናክሮ መቀጠል አለበት። ስለዚህ መላው የጸጥታ አካላት፣ መላው ህዝባችን፣ መላው የፖለቲካ የመንግስት የስራ ኃላፊዎችና የፖለቲካ ተሿሚዎች ሁሉ ሰላምና ስነ ስርዓት እንዲሰፍን፣ እዚህ ክልል ስርዓት እንዲሰፍን ሁልጊዜም ተቀናጅቶ የቅድሚያ ተሰጥቶት የሚሰራ ስራ ነው።
የአማራ ክልል መንግስት ህግ ማስከበር ብሎ በጀመረው ዘመቻ በአንድ ወር ውስጥ ከ12000 በላይ ህገወጥ ናቸው ያላቸውን ተጠርጣሪዎች መያዙን የገለጸ ሲሆን ከነዚህ ውስጥ ከ3000 በላይ የሚሆኑትን እያጣራ መልቀቁን ማሳወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ተከታዩ የመጽሔት ርዕስ ደግሞ የሰላም አደራዳሪዎች እነማን ይሁኑ በሚለው ላይ የመንግስትና ህወሓትን ውዝግብ ይመለከታል። በኢትዮጵያ የመንግስት ስልጣንን የተቆጣጠረው ገዢ ፓርቲ ከህወሓት ጋር የሚደረገው የሰላም ድርድር በአፍሪካ ህብረት ሸምጋይነት መካሄድ አለበት የሚለውን አቋሙን በዚህ ሳምንት በድጋሚ ቢያስታውቅም የትግራይ ክልልን የሚቆጣጠረው ህወሓት በበኩሉ የአፍሪካ ህብረት ላይ እምነት እንደሌለው ገልጦ ድርድሩ በኬንያ ሸምጋይነት ይካሄድ በሚለው አቋሙ እንደጸና ነው። የሰላም ንግግር ተስፋና ሁለቱ ወገኖች አሁን የገቡበት አጣብቂኝ አስመልክቶ የአሜሪካ ድምጹ ሄንሪ ዊልከንሰን ተንታኞችንና ፖለቲከኞችን አነጋግሮ ከአዲስ አበባ ያጠናቀረውን ዘገባ እንግዱ እንዲህ አሰናድቶታል።
በፍትህ ሚኒስትሩ ጌዲዮን ጢሞቴዎስ ማክሰኞ ዕለት እንደተገለጸው የአፍሪካ ህብረት በአሜሪካ ተባባሪነት ከህወሓት ጋር የሚደረግ የሰላም ንግግርን እንዲሸመግሉ የኢትዮጵያ መንግስት ፍላጎት ነው። ህወሓት በበኩሉ የአፍሪካን ህብረት እንደማያምንና ድርድሩ በኬንያው ፕሬዝደንት ኡሁሩ ኬንያታ ዋና አደራዳሪነት እንዲካሄድ ፍላጎት እንዳለው አቋሙን አስታውቋል። ገና ካሁኑ ለምን አንዱ ሌላውን መቃወም ያዘ? ወደፊት የሚኖረው ንግግር ላይስ ይህ የሚኖረው አንድምታ ምንድን ነው? ዊሊያም ዴቪድሰን መሰረቱን ቤልጅየም ባደረገው ኢንተርናሽናል ክራይሲስ ግሩፕ ውስጥ ተንታኝ ናቸው።
The position of Tigray's government seems to be based around
የትግራይ ክልል መንግስት ይህን አቋም ሊይዝ የቻለው የአፍሪካ ህብረት ኮሚሽን ሊቀመንበር በጦርነቱ መጀመሪያ ላይ ለኢትዮጵያ ፌደራል ጦር በተወሰነ ደረጃ ድጋፋቸውን በመግለጻቸው ነው። ኢትዮጵያ በበኩሏ የአፍሪካ ህብረት የምትፈልገው አስገዳጅ አቅም አለ ብላ ሳይሆን በቀላሉ መቆጣጠር የምትችለው አደራዳሪ በመሆኑ ነው።
በጅግጅጋ ዩኒቨርሲቲ የህግ አስተማሪ የሆኑት ሰለሞን ጓዴ ኬንያ የማታዳላ አደራዳሪ መሆኗን ይጠራጠራሉ።
Because Kenya has certain border and environmental issues.
ኬንያ ድንበርና የአካባቢ ጉዳዮችን በተመለከተ ከኢትዮጵያ ጋር የማትግባባባቸው ነገሮች አሉ። ይህም ገለልተኝነትን በተመለከተ ተጽዕኖ ሊኖረው ይችላል።
ዊሊያም ዴቪድሰን እንዲህ አይነቱ አለመግባባቶች የሚጠበቁና ሊፈቱ የሚችሉ ናቸው ይላሉ።
So no particular reason why the Kenyan government can't work alongside
የኬንያ መንግስት ከአፍሪካ ህብረትና ከልዑካኑ ጋር ጎን ለጎን አብሮ የማይሰራበት ምክንያት የለም። ከጉዳዩ ክብደት አንጻር ይህ አስፈላጊና አስተራቂ መፍትሄ ይሆናል። እንዲህ አይነቶቹ የአካሄድ ልዩነቶች ሁለቱ ወገኖች ወደ ንግግር እንዳይቀርቡ ደንቃራ መሆን የለባቸውም።
የሰላም ንግግሩን ይበልጥ ያወሳሰበው ደግሞ ተንታኞች እንደሚሉት በጦርነቱ የተሳተፉና ከመንግስትና ከህወሓት ውጪ ያሉት እንደ አማራ እና አፋር ክልሎች እንዲሁም የኤርትራ መንግስት መሳተፍ አለባቸው የሚለው ጉዳይ ነው። የኤርትራ መንግስት ለኢትዮጵያ መንግስት በመወገን በጦርነቱ ሲሳተፍ ሰላምም ጦርነትም ያልነበረበትን የሁለት አስርተ ዓመታት ሁኔታን ቀይሮታል። በጦርነቱ ምክንያት 5.1 ሚሊዮን የሚሆኑ ሰዎች ተፈናቅለዋል። በቤልጅየም የሚገኝና ጌንት የተባለ ዩኒቨርሲቲ አደረኩት ባለው ጥናት መሰረት ግማሽ ሚሊዮን የሚሆኑ ሰዎች በጦርነቱና ጦርነቱ በፈጠረው የሰብአዊ ቀውስ ምክንያት ህይወታቸውን አጥተዋል። ሄንሪ ዊልኪንስ ከአዲስ አበባ ላከው ዘገባ። እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ34 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምንወስዳችሁ። የአፍሪቃ አህጉራዊ የንግድ ቀጠና የቢሮክራሲውን ማነቆ ለመስበርና ሚሊዮኖችን ከድህነት ማውጣቱ ግብ በማድረግ በስራ ላይ ከዋለ ከዓመት በላይ ሆኖታል። ይሁን እንጂ ባካተተው የአገሮች ብዛት በዓለም ትልቁ የሆነው የንግድ ስምምነት አዝጋሚና ውጤታማነቱም የተለያየ ስሜት አሳድረዋል። የአይቮሪ ኮስት አቢጃኗን አንኑዙንኪ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የካሜሩን የትራንስፖርት ባለሙያ ቡድን ፕሬዝደንት ሞኤሶ ቮኬንግ ከቻድ ወደ መካከለኛው የአፍሪካ ሪፐብሊክ ከአስርት ዓመታት በላይ ሸቀጦችን አመላልሰዋል። ስራው ቀላል ሆኖ የማያውቅ መሆኑን ገልጸው ውጤቱም ምንም መሻሻል የታየበት አለመሆኑን ይናገራሉ። ቮኬንግ የአፍሪካ አገሮች ቢሮክራሲውን ለማቋረጥና ደካማውን የትራንስፖርት ግንኙነት ለማሻሻል እጅግ አዝጋሚ ሆነው መቆየታቸውን ገልጸዋል።
We find it difficult to cross our borders.
ድንበሮችን ለመሻገር ተቸግረናል። ከካሜሩን ዶውላ ተነስተን ወደ ማዕከላዊ አፍሪካ ሪፐብሊክ በመኪና ስንሄድ በጉራኡ ቡላዊ መንገድ ከዚያም ቡአም ላይ የሚገጥሙን ችግሮች ብዛት መዘርዘር አልችልም። ወደ ቻድ ለመግባት ያለው ችግር ተመሳሳይ ነው። ነፃ ንግድ ቀጠናው ተግባራዊና ውጤታማ ያልሆነባቸው በርካታ መስፈርቶች አሁንም አሉ።
የዓለም ባንክ 84 ከመቶ የሚሆነው የአፍሪካ ንግድ የሚካሄደው ከአፍሪካ ውጭ ከሆኑ የንግድ ሸሪኮች ጋር መሆኑን ይገልጻል። በአንድ ወቅት የዓለም ባንኩ ከቀረጥ ነፃ የሆነ አህጉራዊ የንግድ ቀጠና በመክፈት በአፍሪካ አገሮች መካከል የሚካሄደውን ንግድ ማቀላጠፉን፣ ስራዎችን በመፍጠር ከ30 ሚሊዮን በላይ አፍሪካውያንን ከድህነት ማውጣቱን አስታውቋል። የባንኩ የአፍሪካ ዋና የምጣኔ ሀብት ባለሙያ አልበርት ዜፋስክ በዚሁ የሰኔ ወር ውስጥ አቡጃ ውስጥ በተካሄደው የአፍሪካ አህጉራዊ የንግድ ቀጠና ስምምነት የዋና ስራ አስፈጻሚዎች ስብሰባ ላይ ስለዚሁ ሲናገሩ
C'est important de reconnaître l'effort que les leaders africains ont fait pour
የአፍሪካ አህጉራዊ ነጻ የንግድ ቀጠና እንዲጀመር የአፍሪካ መሪዎች ያደረጉትን ጥረት እውቅና መስጠት ይገባል። ይሁን እንጂ አፍሪካን በመሰረተ ልማትና እንዲሁም ደግሞ በዲጂታል መሰረተ ልማት ለማጠናከር መስራታችንን መቀጠል ይኖርብናል።
የፓን አፍሪካ ድርጅቶች በአፍሪካ አገሮች መካከል የሚደረገውን የንግድ መሰናክሎች ማሻሻል ለኢኮኖሚ ነጻነት ትልቅ አስተዋጽኦ ያለው መሆኑን ይናገራሉ። ቡድን ቦሎሬ ከተባለ ድርጅት ጄሮም ፔቲት መደረግ ያለበትን ሲናገሩ
Le besoin de l'Afrique de développer une forme de d'autarcie.
There is a need for Africa to develop a form of autarky in the positive sense of being less
ለአፍሪካ የኢኮኖሚ ነጻነትን የማሳደግ ፍላጎት አለ። ይህ ግን የራሳቸውን ፍጆታ አስመልክቶ በሌላው ዓለም ላይ ያላቸውን ጥገኝነት በመቀነስ የራሳቸውን ምርት ለመጠቀም ሂደቱን ለማቀላጠፍ ከመሰብ የመጣ በጎ አመለካከት ነው። ስለዚህ ማምረቻዎችን የኢንዱስትሪ ምርቶችንና በአፍሪካ ሀገሮች መካከል ያለውን የምርት ልውውጥ ማሳደግ አስፈላጊ ነው። እነዚህ ሁሉ ችግሮች ተግባራዊ የሚደረጉት ግን የፓን አፍሪካ ነጻ የንግድ ቀጠና በቦታው ሲኖር ነው።
ከ40 በላይ የአፍሪካ ሀገሮች አህጉራዊ ነጻ የንግድ ቀጠና ለመመስረት ተስማምተዋል። የንግድ ልውውጡን በስራ የሚያከናውኑት ወገኖችም ከቀረጥ ነጻ የሆኑ መሰናክሎች በቶሎ ተነስተው ስምምነቱ ፍሬ ማስገኘት ይጀምራል ብለው ተስፋ ያደርጋሉ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው ቅንብር ነው የምንሻገረው። የአሜሪካ ድምፅ ዘጋቢ በነቅሰገ በትግራይ ክልል ደቡባዊ ዞን ወደ ማይጨው ከተማ በስተምዕራብ 40 ኪሎ ሜትሮች ርቀት ላይ ወደምትገኘው ነቅሰገ ወረዳ የተጓዘው የአሜሪካ ድምፅ ዘጋቢ አለም ፍስሐ አርሶ አደሮች ስለሚገኙበት ሁኔታ ጠይቋቸዋል። ከ2013 ዓ.ም ጀምሮ ያሉባቸውን ችግሮችም ይናገራሉ። ዝርዝሩን አለም ያቀርበዋል።
የወረዳ ነቅሰገዋና ከተማ ወድ ሰምሮ ይባላል። በከተማውና በገጠር የሚኖሩ ሰዎች ያለውን ወቅታዊ ሁኔታ አስመልክቶ አስተያየት እንዲሰጡኝ ጠይቄያቸው ነበር። አቶ ሀዲሽ ተሰማ ይባላሉ። አቶ ሀዲሽ በነቅሰገ ወረዳ በምትገኘው ንቃህ የምትባል ጣቢያ የሚኖሩና በእርሻ የምተዳደሩ ገበሬ ናቸው።
2013 2014 ምርት ዘመኑ ያው እርሻው አልታረሰም። በትክክል እርሻው አላረሰም። ገበሬው ምርጥ ዘርም መደበሪያም አልቀረበለትም። በዛ ምክንያት ለ2014 ብቁ ምርት አላገባም። ያው ለጠላት ስር ስለሆነ እርዳታም አልነበረም፣ ሁሉም አልነበረም። ዝም ብለው ነው በረሃ በበረሃ ነው የሚቀመጠው ነበረ። ያው ግማሽ አንዳንድ ቤት ቁጭ ያለ ትንሽ መገኘው ነበረ። መብዛቱ ገበሬው ግን ዝም ብሎ የነበረውም ተያውረም ቢበላ ነው ነበረ እንጂ ሌላ እርዳታ ምናምን አላገኘም። ምንም እንደዛ ነው። እርዳታ ምባል የለም። ክባና ጥዋም ያው እንደቀጠለ ነው ያለው። አሁን ገበሬው ካለው ተያውረው ነው የሚኖረው። ያው እንተምታይት መንግስትም ያው እስካሁን እየጫረ ነው ያለው። ገበሬውም እስካሁን ያዘው ይዘው በቃ ታብሮ ነው የሚበላው ያለው እንጂ ሌላ ምን በመንግስት ያቀረበት ምናምን የለም ማለት ነው።
ሌላኛዋ አስተያየት ሰጪ ገነት ወረስ ትባላለች። ገነት በአካባቢ ያለው ችግር እንዴት ትገልጠዋለች?
የአሁኑ ሰዓት ማለት አንድ ሴት ባለትዳር ከሆነ አሁን መከላከሪያ የለም ማለት የጥንስ መከላከሪያ ሳትወድ ታረግዛለች ማለት ነው። ገዘችን ልትወልድ መድኃኒት የለም። ብዙ ችግር አለ። የለም ውሃ በቃ ያለ በሁሉ ቦታ እንትን እየፈለግ ነው የምትለው። ቧንቧ አንድ ናት። ጥራት የለውም። ዝም ብለህ ነው በቃ ለህይወት ብለህ ያን ጊዜ መሰለፍ ነው እንጂ ምንም የሚበላ ነገር የለም። አሁን እርዳታ የሚባል መቼ ይቀራል? እርዳታ የለም አሁን ማለት ነው። ዋና ዋና አስቸጋሪ ግን በቃ መብራት፣ የሴቶች አሁን ምንም ጥቅሞ ሆሞ የለም። ህጻናት አለው ትምህርት የለም። ትምህርት ተዘግተዋል ማለት መምህራን የሚበላ ስለሌለ ሂደዋል ወደ ቤታቸው። አሁን ህፃን ግድ ነው ቤት ነው ቁጭ ምለው። ቁጭ ካለ ቤት ደግሞ ሚያንስ አንዳንድ ነገር ያስፈልጋል ህፃን እና ለሱም ሆነ ምን ነገር የለም። ሳትወድ ዝም ብለህ ያው ህይወት ራስህን አታጠፋም የነበረ እንጂ ምንም።
እንደገነት አገላለጥ የአካባቢው ህዝብ በእርሻ ነው የምተዳደረው። መንግስት ሰራተኛም አለ፣ ደሞዝ ግን የለውም። ትንሽ ቦታ ያላቸው ቤት አከራይተው ከሚጠቀሙ በስተቀር ሁሉም በችግር ውስጥ ነው ያለው ትላለች።
ምንም ነገር የለ ለራሳቸው እነሱም ምንም የለም። ወረዳ ራሱ ከህዝብ በቃ አንዳንድ ነገር ያለው ሰው ካለ ለእነሱ በቃ ለስራ እንዲያው እነሱ እንጃ እንዴት እንደብሎ እንደሚኖሩ እንጃ። ገርሞኛል። ደራሴ ደሞዝ የለም። ህዝብ ራሱ ስጠኝ ነው እንጂ የሚሰጥህ የሚል ነገር የለም። የሚሰራ ብር ያለ ሰው ነው እርሻ ነው የሚተዳደረው። ከመቀሌ ምናምን የሚመጡ አንዳንድ ሰው አለ፣ እነሱ ነው የሚሰሩት እንጂ እዚህ የሚኖር ሰው ማለት ቢያንስ አንዳንድ የሚሻል የሚባት ቤት ሀብታም ከሆነ ቤት ካለው ክራይ ቤት ምናምን ይሻላል ያልጋ ማለት ነው እንጂ ካልሆነ ብዙ ድሀ አለ። ቤት የለው እርሻ የለው ያልነበረው ሰራተኛ መንግስት ነው የሚተዳደር ልጆች ያለው ሰው አለ፣ ብዙ ሰው አለ። ከባድ ነው በጣም ማለት ነው እንጂ ገበያ ያለ ትክክል ነው የሚኖረው ያለ ግን ያለው ብር ነው ብቻ ነው የሚጠቀመው።
በመጨረሻ የከተማ ወድ ሰምሮ ነዋሪ ወጣት ፍጹም ሀጎስ ነው አስተያየትን ይሰጠኝ።
አብቲ ከተማ ናይ ምንቅስቃሱ ልሓለፈ 2010
በከተማው ከ2013 ጀምሮ ከባድ ችግር ነው ያለብን። መብራት፣ ወፍጮ ቤት እና ሕክምና የለም። በህመምና በረሃብ ሰዎች እየሞቱብን ነው። እስካሁን እርዳታ የሚባል ነገር አላገኘንም።
እዚ ተዓፀዩ ኢድነብርሎ ብጣዕሚ ዓብዪ ሽግር ኢድነጎት ሕብረተሰብና ማለት እዩ።
ሁሉም ለሰጡኝ ኣስተያየት እጅግ በጣም ኣመሰግናለሁ። ኣለም ፍስሓ ኣሜሪካ ሬድዮ ከመቀለ።
ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። ታዲያ በየሳምንቱ በዚህ ሰዓት የሚቀርበው ሳይንስ እና ተፈጥሮ አካባቢ ነው። ተከታዩ በዚህ ዝግጅት ለምሽቱ በኢትዮጵያ በቂ የክረምት ዝናብ መጠበቁን የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ማስታወቁን የተመለከተ ዘገባ ነው። ተቋሙ በኢትዮጵያ ክረምት ወቅት ዝናብ በበቂ እንደሚጥል ትንበያ እንደሚያመለክት ነው ያስታወቀው። በተቋሙ የረጅም ትንበያ ክፍል ባልደረባ በወይዘሮ ምህረት ሙሉነህ በአሁኑ ወቅት በፓስፊክ ውቅያኖስ ላይ ያለው አመቺ የአየር ጸባይ ሳቢያ የክረምት ዝናብ በመጠኑም በቆይታውም በቂ ሆኖ ይቀጥላል ነው ያሉት። በሌላ በኩል ዝናሙ በኦሮሚያ በምስራቅ ሸዋ ዘግይቶ መጀመሩ የተነገረ ሲሆን በባሌ ዞን ደግሞ እስካሁንም አለመዝነቡን የአካባቢው የግብርና ጽሕፈት ቤት ኃላፊዎች ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ነው ለምሽቱ ሳይንስ ተፈጥሮና አካባቢ እንዲህ ያሰናዳው።
በደቡብ ኢትዮጵያ ከፊል ቆላማና ወይና ደጋ አካባቢ በመጣል የሚታወቀው የበልግ ዝናብ በተለያዩ አካባቢዎች ዘግይቶ መጀመሩን በአንዳንድ ቦታም ደግሞ አለመጣሉን የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት ገልጸዋል። በተለይ በደቡብ ምስራቅ ኦሮሚያ ዘግይቶ የጀመረው የበልግ ዝናብ በመቋረጡ በሰብሎች ላይ ጉዳት ማድረሱን የክልሉ ግብርና ቢሮ ለቪኦኤ አብራርተዋል። ነገር ግን የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት አሁን በበርካታ የአገሪቱ ክፍሎች መጣል የጀመረው የክረምት ዝናብ እንደ በልጉ የሚቋረጥ አይደለም ብለዋል። ወይዘሮ ምህረት ሙሉነህ በኢንስቲትዩቱ የረጅም ትንበያ ክፍል ባልደረባ ናቸው።
የክረምት ዝናብ ቀድሞ የሚጀምረው በደቡብ ምዕራብ የሀገሪቱ ክፍሎች ቀድሞ ይጀምርና ቀስ በቀስ ወደ ላይ ወደ ሰሜን እና ሰሜን ምስራቅ የሀገሪቱ ክፍሎች እንዲሁም ወደ መካከለኛ እየተስፋፋ ነው የሚሄደው እና አሁን በዚህ ጊዜ ግን አሁን የክረምት ዝናብ ተጠቃሚ አካባቢዎች ዝናብ በብዛት እያገኙ ነው። እንዲሁም የባህር ወለል የፓስፊክ ውቅያኖስ መቀዝቀዝ ላኒና ተጽዕኖ ስር ስላለ ያ ደግሞ ለክረምት ዝናብ ጥሩ አስተዋጽኦ አለው። በመሆኑም ዝናቡ ቀጣይነትና ክረምቱ በአብዛኛው የሀገሪቱ ክፍሎች መደበኛና ከመደበኛ በላይ እንደሚሆን ነው የተጠበቀው።
ወይዘሮ ምህረት ባለፉት ዓመታት በኢትዮጵያ በድርቅ የተጎዱ አካባቢዎች ጭምር በቂ ዝናብ እንደሚያገኙ ትንበያው ያሳያል ብለዋል።
በኢትዮጵያ ሚቴዎሮሎጂ ኢንስቲትዩት የተሰጠው ትንበያ በእነሱም አካባቢ አሁን የክረምቱ ዝናብ ጥሩ እንደሚሆንና በአብዛኛው ከመደበኛው ጋር የተቀራረበ እንደሚሆን ነው ትንበያ የተሰጠው።
ደቡብ ምዕራብ፣ ማዕከላዊ ኦሮሚያ እንዲሁም የምስራቅ ኦሮሚያ አካባቢዎች የክረምቱ ዝናብ ተጠቃሚ መሆናቸውም ተነግረዋል። አቶ ጥላሁን ደንዴሳ የኦሮሚያ ግብርና ቢሮ የአየር ትንበያ ባለሙያ ናቸው።
የዝናብ ወቅቱ ለአራት ወራት የሚቆይ ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ እንደሚያሳየው በአራቱ የወለጋ ዞኖች በኢሉ አባቦራ፣ በቡኖ ቤደሌ፣ በጅማ፣ በአምስቱ የሸዋ ዞኖች በባሌ፣ በምስራቅ ባሌ፣ በሁለቱ አርሲ ዞኖች ከመደበኛና መደበኛ በላይ ዝናብ ይጠበቃል። እኛም በተሰጠን ትንበያ ላይ ተመርኩዘን የክረምቱን ዝናብ አሃዝ ተከታትለን እየመዘገብንን አሁን ከምስራቅ ሸዋ ዞን ውጪ ዝናብ እየጠበቁ በነበሩ ቦታዎች በጥሩ ሁኔታ እየጣለ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በዚህ በተገባደደው ሰነ ወር መጀመሪያ ባወጣው መግለጫ አሁንም ኢትዮጵያን ጨምሮ በተለያዩ የምስራቅ አፍሪካ ሀገራት የሚኖሩ ማህበረሰቦች በአርባ ዓመታት ውስጥ ባልታየ ሁኔታ የዝናብ ወቅቶች በመቋረጣቸው ለከፍተኛ ራብ ሊጋለጡ መሆናቸውን አስጠንቅቋል። ድርጅቱ በተለይ በግሮጎሳውያኑ ዘመን አቆጣጠር ከጥቅምት እስከ ታህሳስ 2020፣ ከመጋቢት እስከ ግንቦት 2021፣ ከጥቅምት እስከ ታህሳስ 2021 እና ከመጋቢት እስከ ግንቦት 2022 የጣለው ዝናብ ከአማካይ በታች መሆኑን ገልጸዋል። በተለይ ከመጋቢት እስከ ግንቦት 2022 የጣለው ዝናብ በጣም ዝቅተኛ መሆኑን የጠቆመው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ሪፖርት በዚህም ምክንያት ከፊል ሶማሊያ፣ ምስራቅና ደቡብ ምስራቅ ኢትዮጵያ እንዲሁም ሰሜን ኬንያ አካባቢዎች በቆይታው ረጅም የተባለን ድርቅ አስተናግደዋል ብለዋል። በዚህም የተነሳ በኢትዮጵያ፣ በኬንያና በሶማሊያ ከ18 ሚሊዮን በላይ ሰዎች ለምግብ እጥረት መዳረጋቸውን ገልጸው ይህም ቁጥር በሚመጣው መስከረም ወር ወደ 20 ሚሊዮን ሊያድግ እንደሚችል ተንብየዋል። ዘንድሮም በኢትዮጵያ ደቡባዊና ደቡብ ምስራቅ አካባቢዎች ሊጥል የነበረው የበልግ ዝናብም በቂ እንዳልነበረ የኦሮሚያ ግብርና ቢሮ የአየር ትንበያ ባለሙያው አቶ ጥላሁን ደንዴሳ ገልጸዋል። የባሌ ዞን ግብርና ጽሕፈት ቤት ኃላፊ የሆኑት አቶ አልይ መሐመድም ለአሜሪካ ድምፅ ሲናገሩ የበልጉ ዝናብ በተቋረጠባቸው የባሌ ዞን አካባቢዎች ሰብሎች መውደማቸውን ተናግረዋል።
ባሌ ዞን ሁለት የምርት ወቅቶች አሉት፣ በልግና ክረምት። የበልጉ ዝናብ የዞኑን ደጋማ 40% ወረዳዎች፣ የቆላማ ወረዳዎችን ደግሞ በ60% የሚሸፍን ነው። በተለይ በዘንድሮ የበልጉ ዝናብ በመዘግየቱ ትልቅ ጉዳት ነው በሰብል ላይ የደረሰው። በዚህም በበልግ ዝናብ ከ200,000 በላይ ሄክታር መሬት ላይ ከተዘራው ሰብል 39% የሚሆነው ጠፍቷል ማለት ነው። አሁንም ይሄ የክረምቱ ዝናብ ቀስ በቀስ ነው ወደኛ ዞን እየመጣ ያለው። እስካሁን ግን ሰብል ለመዝራት የሚያበቃ ዝናብ አልዘነበም።
በኢትዮጵያ ሜቴዎሮሎጂ ኢንስቲትዩት የረጅም ትንበያ ክፍል ባልደረባ የሆኑት ወይዘሮ ምህረት ሙሉነም አሁን በበርካታ የአገሪቱ ቦታዎች መጣል የጀመረው ዝናብ ቀስ በቀስ ወደ ሰሜን፣ ሰሜን ምስራቅና ሌሎች ቦታዎች እንደሚስፋፋም ትንበያው ያሳያል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው በምስራቅ አፍሪካ እየታየ ባለው ድርቅ ምክንያት በኢትዮጵያ ብቻ ከ7 ሚሊዮን በላይ ሰዎች ለምግብ እጥረት ተጋልጠው ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምንሻገረው። በልማዱ አጠራር የዝንጀሮ ፈንጣጣ የተባለውንና በቅርቡም በወረርሽኝ መልክ የተከሰተ በሽታ እንቃኛለን። ዓለም እጅግ ተቸግሮ ካለበት የኮሮና ቫይረስ ወረርሽኝ ሳይወጣ አንድ ሌላ ወረርሽኝ ቀድሞ ተደብቆ ከነበረበት አፍሪካ ወደ ሌሎች የዓለም ክፍሎች በፍጥነት በመሰራጨት ላይ ይገኛል ይለናል እንግድ ወልዴ ባሰናዳው በምሽቱ ቅንብሩ። በሽታው እየተሰራጨ ያለበት ፍጥነትና እያካለለ ያለው የዓለም ክፍል ብዛት የዓለም ጤና ድርጅትና የተላላፊ በሽታ ባለሙያዎችንም እያሳሰበ ይገኛል። በልማዱ አጠራር ማንኪ ፖክስ የዝንጀሮ ፈንጣጣ ይባላል። እንግድ ወልዴ ቀደሜ እንዳስታወቅኩት ያሰናዳውን የበሽታውን ምንነትና አሁን ያለበትን የስርጭት ደረጃ የሚመለከት አጭር ቅንብር ይዞ ቀርቧል።
እንደ አውሮፓውያን ዘመን አቆጣጠር ከጥር 1 2022 ጀምሮ በ42 ሀገራት ውስጥ 2103 በበሽታው የተያዙ ሰዎች እንደተገኙ በላቦራቶሪ ምርመራ መረጋገጡን የዓለም ጤና ድርጅት ያስታውቃል። በሽታው በአብዛኛው ወደ ሞት የሚያደርስ ባይሆንም ይህ ፕሮግራም እስከተጠናከረበት ድረስ አንድ ሰው ብቻ መሞቱን እንደሚያውቅ የጤና ድርጅቱ ይናገራል። የሕክምና ባለሙያዎች እስካሁን በበሽታው ተይዘው ለምርመራ የሚመጡትን ሰዎች ተመልክተው እንደተናገሩት በአብዛኛው በተመሳሳይ ጾታ ግንኙነት የሚያደርጉ ወንዶችን ከአዲስ ጓደኛ ጋር ወይም ከአንድ በላይ ሰዎች ጋር ተመሳሳይ የጾታ ግንኙነት የሚያደርጉ ወንዶችን እያጠቃ እንደሚገኝ ይናገራሉ። ለመሆኑ የዝንጀሮ ፈንጣጣ ምንድን ነው? ዶክተር ዮሴፍ ብርቁ በዚህ በአሜሪካ ሀገር በሴንትራ የሕክምና ማዕከል የተላላፊ በሽታዎች ባለሙያ ናቸው።
ድሮ ከሚታወቀው ስሞል ፖክስ ከሚባለው ፋሚሊ ውስጥ ያለ ቫይረስ ነው። የተገኘው መጀመሪያ በእርሊ 1930s ውስጥ ከዝንጀሮች ማለት ከጦጣዎች ስለሆነ ነው ያ ስም የተሰየመው እንጂ ይሄ ቫይረስ ሙሉ በሙሉ በጦጣዎች ላይ ብቻ የሚገኝ አይደለም እና ቫይረሱ ያው በእንግሊዝኛ ዞኖቲክ የሚሉት ወይም ደግሞ በአማርኛ ወደ ሰው ዘሎ ወይም ተላልፎ በሽታ የሚያመጣ ቫይረስ ማለት ነው እና በቅርቡ ከ1980 በኋላ ነው የዚህ በሽታ ሁኔታ በደንብ እየታወቀ የመጣው። ምክንያቱም ከዛ በፊት የስሞል ፖክስ ቫክሲኔሽን ስለነበረ ያ የስሞል ፖክስ ከጠፋ በኋላ ይሄ ቫይረስ ዶሚናንት ወይም ደግሞ ዋናው ተላላፊ ሆኗል።
ትኩሳት፣ ብርድ ብርድ ማለት፣ ፊት ላይ ጀምሮ ወደ ሌሎች ሰውነት ክፍሎች የሚሰራጭ ሽፍታ ዋና ዋና የዝንጀሮ ፈንጣጣ ምልክቶች ናቸው።
ስሞልፖክስ የሽፍታ የትኩሳት ስሜቶች ያመጣል። በአብዛኛው ግን በሽታው ራሱን በራሱ ችሎ የሚጠፋ በሽታ ነው። ለብዙ አደጋ የሚጥል አይደለም። ግን የተወሰኑ የህብረተሰብ ክፍሎች ላይ ከፍ ያለ ወይም አደጋ የማድረስ በጣም የተወሰኑት ደግሞ እስከ ሞትም የማድረስ ሁኔታ ይኖራል። ግን በአብዛኛው ከ90-95% በላዩ ሰው ሙሉ በሙሉ ከበሽታው በራሱ ይድናል ማለት ነው።
ሐኪሙ በማከልም መድኃኒቱ በቀላሉ አይገኝም፣ አሁን ባለው ሁኔታም አስፈላጊ አይደለም ብለዋል። ከአጠቃላይ ከጥር 15 2022 ጀምሮ ሪፖርት ከተደረጉት በበሽታው ከተያዙት ሰዎች ውስጥ 98% የሚሆኑት የተያዙት ካለፈው ግንቦት ወር ወዲህ ነው። የዓለም የጤና ድርጅት እንደሚለው በበሽታው የተያዙ ሰዎች እውነተኛ ቁጥር ግን ሪፖርት ከተደረገው በላይ ሊሆን ይችላል።
በሽታው በአጠቃላይ በዓለም ህብረተሰብ ላይ ሊያስከትል የሚችለው አደጋ መካከለኛ የሚል የማስጠንቀቂያ ደረጃ ተሰጥቷል። በዓለም ዙሪያ የሚገኙ 30 የሚሆኑ የህክምናና የሳይንስ ባለሙያዎች በያዝነው ሰኔ ወር መጀመሪያ ላይ የዝንጀሮ ፈንጣጣ የሚለው ስም የመገለልንና በሽታውን ከተወሰኑ ሰዎችና አካባቢ በተለይም ከአፍሪካና አፍሪካውያን ጋር የማያያዝ ሁኔታ ስለሚያሳይ የዓለም ጤና ድርጅት የበሽታውን ስም እንዲቀይር ጠይቀዋል። የጤና ድርጅቱም የበሽታውን ስም ለመቀየር መወሰኑን ባለፈው ሰኞ አስታውቋል። የዝንጀሮ ፈንጣጣ ቀድሞ እንደምናውቀው የተለመደው ፈንጣጣ ክትባት ይኖረው ይሆን?
በእርግጥ በክትባት አለው። ክትባቱን ይሄም ክትባት ላይሰንስ ቢሆነው ከ2019 በኋላ በተለይ በተለያዩ አውሮፓ እና በአሜሪካ እንደዚህ የመዛባት ወይም ደግሞ ይሄ አውትብሬክ የምንለው አይነት ነገር ከተከሰተ በኋላ ክትባት ወጥቷል። ግን ክትባቱ ለማስ ወይም ደግሞ ለአብዛኛው ህዝብ አሁን ለኮቪድ እንደሚሰጠው የሚሰጥ አይነት ክትባት አይደለም። ለተወሰኑ ግሩፖች፣ ለምሳሌ ላብራቶሪ ውስጥ በዚህ ቫይረስ ላይ የሚሰሩ ወይም ደግሞ በተወሰነ ኤሪያ የአቅም የሰውነታቸው የበሽታ የመከላከል አቅማቸው ዝቅተኛ የሆኑ ህፃናቶች፣ በጣም ህፃናቶች በሚታመሙበት ጊዜ ወይም ደግሞ ሪስክ ያላቸው ሰዎች ይሰጣል። እና ክትባቱ ግን በጣም በብዙ አቬላቢሊቲ ወይም ደግሞ የመገኘት ሁኔታ በስፋት የሚታይ አይደለም። እና የክትባቱ ባህሪ ራሱ ከስሞል ቦክስ ክትባት ጋራ ዝምድና አለው።
ምርመራው እንዴት ይከናወናል? እንደ ኢትዮጵያ ባሉ ሀገሮች በቀላሉ ምርመራ ለማድረግ የሚያስችሉ ሁኔታዎች አሉ ወይ ስል ዶክተር ዮሴፍን ጠይቄያቸው ነበር።
በአብዛኛው ኮንፈርም ወይም ደግሞ ማረጋገጫው ቴስት ከስኪኑ ከሽፍታው ላይ ተወስዶ የሚሰራ ፒሲአር ነው። እና ቴስቱን መስራቱ ሳይሆን ከባዱ ቴስቱን ለመስራት ሳምፕሉን የምንወስድባቸው የምናጓጉዝባቸው የላብራቶሪ ቁሳቁሶች አስፈላጊ ናቸው እንጂ አሁን እኛም ሀገር ለምሳሌ ለኮቪድ ፒሲአር ከተሰራ አሁን ላለው ኮቪድ በሽታ ለዚህም መስራት የሚያቅት ሁኔታ አይደለም። ግን አብዛኛው ሳምፕሉ እንዴት እንደሚወሰድ እና ብዙ ጊዜ ደግሞ አንድ ሴንተር ውስጥ ብቻ ሊሰራ ነው የሚገባው። ብዙ ቦታ መሰራትም አያስፈልገውም፣ ምክንያቱም የበሽታው ስርጭት በጣም የተወሰነ ነው።
ቅድመ ጥንቃቄን በተመለከተ ዋናው የመተላለፊያ መንገድ ቀጥተኛ የሆነ ንክኪ እንደመሆኑ በበሽታው ተይዘዋል ተብለው ከተጠረጠሩ ሰዎችና እንስሳት ጋር መነካካትን ከማስወገድ በስተቀር የተለየ የምናደርገው ጥንቃቄ አይኖርም ይላሉ ሐኪሙ።
ጥንቃቄው እንግዲህ ይሄ ነው። ጥንቃቄው ምንድን ነው? ይሄ በሽታ አንደኛ ያው በስርጭቱ ከታየ በአብዛኛው በአፍሪካ ውስጥም ቢሆን ሲከሰትም የተከሰተውም ያለውም ለብዙ ዘመን በየጊዜው ያለው በመካከለኛው አፍሪካ እና በምዕራብ አፍሪካ ሀገሮች ውስጥ ነው እና ወደ ታች መጣ እንኳን ከተባለ አንዳንድ ጊዜ ሱዳን ውስጥ የአውትብሬክ ይኖራል። ማለት የበሽታው ስርጭት አንዳንድ ጊዜ ይመጣና ይመለሳል። በተረፈ ግን በነዛ በመካከለኛው አፍሪካ እና በምዕራብ አፍሪካ አካባቢ ያለ ሰዎች ውስጥ ነው ያለው በሽታው እና ይሄ በሽታ ዝም ብሎ ሊጠረጠር አይችልም። ሌላ ቦታ ማለት ነው። ሌላ ቦታ ያለ ሰው ይህን በሽታ እንዲይዘው ወይ ከዛ አካባቢ የመጣ ሰው የታመመ ወይም ደግሞ እንስሳ ይህንን ቫይረስ የተሸከመ እንስሳ ጋራ ግንኙነት ያለው ሰው ካለ መጠርጠር ይቻላል እና ያንን ሰው ከተጠረጠረ ለተወሰነ ጊዜ ከዛ ሰው ጋራ ንክኪ እንዳይኖር ወይም ከተጠረጠሩ እንትኖች እንስሶች ጋራ ንክኪ እንዳይኖር ማድረግ ነው እንጂ የተለየ ቀድሞ የሚደረግ መከላከያ የለውም።
ኢትዮጵያን በተመለከተ የህብረተሰብ ጤና ኢንስቲትዩት ባለስልጣናት በአገሪቱ ለሚገኙ የመገናኛ ብዙሃን ባለሙያዎች በሰጡት መግለጫ በሽታው ከተከሰተ ለመቆጣጠር እንዲቻል 20 በሚሆኑ የአገሪቱ መግቢያና መውጫ ኬላዎች ላይ ቁጥጥር እየተደረገ እንደሚገኝና 50 የሚሆኑ የላብራቶሪ ማዕከላት ምርመራ ለማድረግ ተዘጋጅተዋል ብለዋል። የጤና ኢንስቲትዩቱ ባለስልጣናት እንዳሉት እነርሱ እስከሚያውቁት ድረስ የዝንጀሮ ፈንጣጣ በኢትዮጵያ እስካሁን አልተከሰተም። ለአሜሪካ ድምፅ እንግዶ ወልዴ ከአሌክዛንድሪያ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ በቅርቡ በምዕራብ ኦሮሚያ የተፈጸሙትን ግድያዎች ጨምሮ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ልዩ ልዩ ቅንብሮችና ዘገባዎች በነገው ምሽትና የፊታችን ቅዳሜና እሁድ በሚኖሩ ፕሮግራሞቻችን እንደሚጠብቋቸው አስታውሰን ወደ ስንብቱ እናመራለን። ነገ ምሽት እንገናኛለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ እንዲሁም ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።